በጌታ በኢየሱስ ክርስቶስም ሰላም እላለሁ። የዛሬው ትምህርታችን እንደምናስታውሰው ቁጥር 21 ነው። የጸጋ ስጦታ አጠቃቀምን ዛሬ የምንቀጥለው ማለት ነው። እስቲ ከሁሉ አስቀድመን በጸሎት እንጀምራለን። እግዚአብሔር አምላካችን ሆይ ባለፉት ጊዜያት ሁሉ ስለ ዳህና እናመሰግናለን። እግዚአብሔር ሆይ በተለያየ መንገድ እኛ ለባሪያዎች የሚገባን ስለምትናገር እናከብርሃለን። ክብርና ምስጋና ለአንተ ይሁን። ዛሬም ጌታ ሆይ ትምህርቱን አንተ ባርከህ ስጠን። ጌታ ሆይ ሳትናገረን አትለፈን፣ የሚገባንን ተናገረን። እኛም ጌታ ሆይ በምንናገረው በምናደርገው ሁሉ ከአንተ ጋር እንድንስማማ እርዳን፣ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችንን በጸጋውና በመንፈሱ የሚያደርገው ነገር በአካሉ ብልቶች የሚሰራውን ስራ ባለፈው ስናይ ነበር። ሁላችንም በተሰጠን ጸጋ አስፈላጊ የሆነውን ስራ የምንሰራ መሆናችንን ማለት ነው። ምዕራፍ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 27 ጀምሮ ያንን መሰረት በማድረግ ዛሬ እንቀጥላለን። ያንን ክፍል አነባለሁ ከቁጥር 27 ጀምሮ ያለውን ማለት ነው። ምዕራፍ 12 እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ተአምራት ማድረግን፣ ቀጥሎም የመፈወስ ስጦታን፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል። ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ሁሉስ ታምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጠውን መንገድ አሳያችኋለሁ ይላል። ወደዚህ ሀሳብ ነጥቦች አንስተን ከመነጋገራችን በፊት አንደኛ በሮሜ ምዕራፍ 12 ላይ ያለውን ክፍል ደግሞ እናያለን። ሮሜ ምዕራፍ 12 ተመሳሳይ የሆነ ሀሳብ አለ። እንደዚህ ይላል ሮሜ ምዕራፍ 12 ከቁጥር 3 ጀምሮ እንደዚህ ይነበባል። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፍለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው እያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችንም እያንዳንዳችን በሌላው ብልቶች የሌላው ብልቶች ነን። እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለ። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎት ቢሆን በአገልግሎታችን እንድጋ። የሚያስተምር ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛ በትጋት ይግዛ። የሚምር በደስታ ይማር ይላል ተመሳሳይ ኃላፊዎች፣ ሌሎቹንም እረኞች እና አስተማሪዎች እንዲሆኑ ሰጠን። ሁላችን የእግዚአብሔርን ልጅ በማመን እና በማወቅ ወደ ምግረኝ አንድነት ሙሉ ሰውም ወደ መሆን የክርስቶስ ሙላቱ ወደ መሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት እና ለክርስቶስም አካል ህንጻ ፍጹማን የሆኑ ዘንድ ማለት ነው። ስለዚህ ጸጋን ይህም እንግዲህ የጸጋ ስጦታዎቹን ያው መዘርዘር ነው ማለት ነው። ይህንን እንግዲህ በኋላ ባለን ጊዜ እንመለስበታለን። ወደ መጀመሪያው ክፍል እስቲ እንመለስና ወደ አንደኛው ቆሮንቶስ ማለት ነው እነዚያን የጸጋ ስጦታዎችን እስቲ እንያቸው። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ ይላል። ይህን ባለፈው ሰፋ ባለ መልክ ተነጋግረናል። እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስተማ አስቀድሞ ሐዋርያትን እንግዲህ እዚህ ላይ የሐዋርያት ስራ አለ። ወንጌልን በምድር ዙሪያ ሁሉ እየዞሩ እየሰበኩ ሰዎች ጌታ ኢየሱስ ክርስቶስ የተቀበሉትን ህብረት እየፈጠሩ አንድ ላይ በአንድነት ሆነው ጌታን እንዲያመልኩና እንዲያገለግሉ በመንፈሳዊ ነገር እንዲያድጉ ለሌሎችም ወንጌልን እንዲያደርሱ ቤተ ክርስቲያንን መመስረት ማለት ነው። ልክ ሐዋርያት እንደ ጳውሎስ፣ እንደ ጴጥሮስ፣ ዮሐንስ እንዳደረጉት ማለት ነው። ምንም ቤተ ክርስቲያን በሌለበት ኢየሱስን ማወቅ በሌለበት ቦታ ይህንን የኢየሱስ ክርስቶስን ወንጌል ለሰዎች እየሰበኩ የዳኑትን ሰዎች ህብረት እየፈጠሩ ይዘው ጌታን እንዲያመልኩ መፍጠር ማለት ነው። ይሄ እንግዲህ አንዱ ትልቁ ስራ ነው። ይሄ ከወንጌል አገልግሎት ጋር የተያያዘ ነው። የሐዋርያት ስራ ትልቅ ስልጣን ነው። የኢየሱስ ክርስቶስ አምባሳደሮች ናቸው ሐዋርያት። እነሱ ኢየሱስን አይተናል ብለው ነው በእሱ ያለውን ደህንነት ለዓለም ሁሉ ለሰው ልጅ ሁሉ መስበክ ማለት ነው። ይህ አንዱ ስጦታ ነው። እንግዲህ አንዳንድ የሚያከራክሩ ነጥቦች ያሉ ይመስላል በዚህ ላይ። ለመሆኑ ሐዋርያት በአሁኑ ዘመን አሉ ወይ የሚል ጥያቄ ይነሳል። እንግዲህ እኔ ያለኝ ሀሳብ በዚህ ጉዳይ ላይ በስም መጣላት ሐዋርያ መባልና አለመባል በሚለው መጣላት ያለብን አይመስለኝም። ነገር ግን ስራው እንዳለ እናያለን። ስራው አሁንም ልክ ጳውሎስ በነበረበት ጊዜ በብዙ ቦታዎች በኤሽያ፣ በአውሮፓ እየዞረ ወንጌልን እየሰበከ ስለ ኢየሱስ ክርስቶስ በክርስቶስ ኢየሱስ ለዓለም የተገኘውን ደህንነት እየተናገረ ያመኑትን በየቦታው እየሰበሰበ ቤተ ክርስቲያንን የመመስረት ነገር ነበር። አብዛኛውን በሜዲትራኒያን ባህር እንደዚሁ በግሪክ፣ በሶሪያ፣ በመካከለኛ ምስራቅ ማለት ነው። እዚሁ በመጽሐፍ ቅዱስ ውስጥ ምናልባት ያልተጠቀሱ ብዙ ቦታዎችም በባህር ከባህር ጋር እየታገለ ወንጌል ለማድረስ እንደዞረ ቃሉ የሚያስተምረው ነገር ነው። በዚህም አሁን ያለው ክርስትና መሰረት የተጣለበት ማለት ነው። ክርስትና የመስፋፋት መሰረቱ በኢየሱስ ክርስቶስ ነው። የክርስትናው መሰረት ጀማሪና ፈጻሚ እሱ ነው። ነገር ግን ወንጌል ለሌሎች እንዲደርስ ትልቅ ስራ የተሰራው በጳውሎስና በሐዋርያት ጊዜ ነው። ያኔ ወንጌል የኢየሱስ ክርስቶስ ለዓለም ደህንነት መምጣቱ መሞቱና ሞትን ድል አድርጎ መነሳቱ ሀሳብ ለሰው ልጅ በግልጽ ማስተማር ነበረባቸው። ከዛ በኋላ ያው ይሄ ትምህርት ነው አሁን በዓለም ሁሉ ተሰራጭቶ ዛሬ ክርስትና ደረጃ የደረሰው ማለት ነው። በአሁኑ ጊዜ ብዙ ቦታ ወንጌል ያልደረሳቸው ሰዎች አሉ። ምንም ስለዚህ ነገር ሀሳብ የሌላቸው አሉ። እንግዲህ አሁንም ብዙ ወንጌላውያን በዓለም ዙሪያ እየዞሩ ይህንን የመስራት ትልቅ ጥሪ ወንጌልን ለዓለም የማድረስ ጥሪ ያለው የኃላፊነቱ ተሰጥቶናል ማለት ነው። ስለዚህ የሐዋርያት አገልግሎት አለ ማለት ነው። በሌላ ሃይማኖትም ውስጥ ትክክል መስሏቸው ይዘው ያሉ አሉ። ባለፉት ትምህርቶችም በቀጥታም ሆነ በተዘዋዋሪ እንደተነካው ማለት ነው። ይሄ ሐዋርያት በድንቅ ተአምራት የታጀበ ወንጌል ነበር ይሰብኩ የነበሩት። ምክንያቱም ይሄ ሀሳብ ለነዛ ምንም አዲስ ሀሳብ የሚመስል ጉዳይ ስለሆነ አዲስም ስለሆነ ለነሱ ይሄ የሚሰበከው ወንጌል እውነት መሆኑን ለመግለጽ የግድ የእግዚአብሔር የጸጋ ስጦታ ታምራት ማድረግም ሁሉ እዛ ላይ ይኖራል ማለት ነው። ጌታ ደግሞ እኛ ለአገልግሎቱ ተግተን በዚህ መልክ ስንንቀሳቀስ ጌታ ደግሞ ያንን ያደርጋል። በሐዋርያት ጊዜ እንደሰራ ዛሬም ይሰራል። ስለዚህ አገልግሎቱ የሐዋርያን አገልግሎት ማለት ነው። በዓለም ዙሪያ ሁሉ እየዞሩ ወንጌል ላልደረሳቸው ወንጌልን እየሰበኩ የዳኑትን ሰብስቦ ቤተክርስቲያን እየመሰረቱ እነሱም አገልግሎትን በዛ አካባቢ እንዲቀጥሉ ማድረግ ወደ ሌላ ወዳልደረሰበት መሄድ ማለት ነው። ሐዋርያ ነው አይደለም በምል ይሄ ነገር የሚያጣላን ነገር መሆን የለበት። ግን አገልግሎቱ መኖሩ በትክክል የተረጋገጠ ነው። ስሙ አልተሰጠኝንም ብለን አገልግሎቱ የምናቆምበት ጉዳይ አይኖርም ማለት ነው። ያ የእግዚአብሔር ፈቃድና ሀሳብ አይደለም። ስሙ የሚወክል ወይም የሚመጥን ስም መንፈስ ቅዱስ ከመሰከርን ለምን ተሰጠን ብለን ደግሞ በዛም ደግሞ ጥልና ክርክር ወይም ደግሞ ጭቅጭቅ ወይም ትችት በበዛ ሁኔታ እንደዚህ እርስ በርሳችን ችግር መፍጠር ያለብን አይመስለኝ። ጌታ ዋናው ነገር አገልግሎቱ ነው። አገልግሎቱን ግን መስራት ነው። በስም የሚያጣላ ከሆነ ስሙንም ትቶ ዋናው ለአገልግሎት ቅድሚያ ሰጥቶ ማድረጉ ይገባል። ስምም ደግሞ ቢሰጥም ለምን ሆነ ብለንም ብዙ ጊዜ ይሄ አይደለም የክርስቶስ ኢየሱስ ሀሳብ። ስራው መሰራት አለበት። ሰውየው ስም አግኝቶ ይሁን ሳሌ አገልግሎቱን ካገለገለ ዋጋውና ክብሩ ከክርስቶስ ኢየሱስ የተተመነለት ነው፣ የማይቀር ነው። ይህንን ነው ማሰብ የሚገባል። አሁን ብዙ ቦታ እንደዚህ ግሌ የተባለ ትችት እንሰማለን። ግን በቀና መንፈስ ብናየው በዚህ በስም ጉዳይ ሳንጣላ ግን አገልግሎቱን ማካሄድ የሚገባን ይመስለኛል። የሐዋርያት አገልግሎት ከወንጌል አገልግሎት ወንጌልን ላልደረሱት ከማስፋፋት ጋር የተያዘው አገልግሎትና ቤተክርስቲያንን ከመመስረት ጋር ያለው አገልግሎት ዛሬም ያለ ነው። በመጽሐፍ ቅዱስም የተጠቀሰ ስለሆነ ይህንን ልናልፈው የሚችለው ጉዳይ አይደለም ማለት ነው። በእርግጥ በአሁኑ ዘመን ብዙ ሰዎች ይህንን እየሰሩ ያሉ አሉ። ሕይወታቸውን እንኳን ለአደጋ ሰጥተው ወንጌልን የሚሰብኩ በዓለም ዙሪያ በብዙ ሺህ ምናልባት እኛ ለመቅጠር በትክክል መቅጠር ባንችልም፣ ነገር ግን በብዙ ሺህ ወይም በሚሊዮን የሚቆጠሩ እንደሚኖሩ መገመት እንችላለን። በጌታ የተሰጡ ቆራጥ የነ ጳውሎስ አይነት የነ ጴጥሮስ አይነት አገልጋዮች በአሁኑ ዘመንም እንዳሉ ይህን በአንድም ሆነ በሌላ መንገድ መኖሩ እኛም የምናይበት ሁኔታ አለ። ደግሞ መኖሩን መገመት እንችላለን። ጌታ በዚህ መልክ ጌታን የሚያገለግሉ ቆራጥ አገልጋዮች አሉ ማለት ነው። ሁለተኛው የጸጋ ስጦታ ወይም የአገልግሎት ስጦታ ነቢያት የሚለው ነው። የትንቢት የሚናገሩ ነው። እነዚህ ደግሞ በአንድ አካባቢም ሆነ ለዓለም የእግዚአብሔርን ሀሳብ ሊመጣ ያለውን ሀሳብ በመንፈስ ቅዱስ ኃይል ሆነው የሚገልጹ ናቸው። ባለፈው ትምህርታችንም እንደጠቀስኩት ከእግዚአብሔር አገልግሎትና ከሀሳቡ ከቃሉ የሚለይ ነገር ሲኖር እንዲመለሱ የእግዚአብሔርን ሀሳብ በመንፈስ ቅዱስ ኃይል ሆነው ይገልጻል። ትንቢት ለመምከር፣ ለመገሰጽ፣ ለማጽናናት እንደዚሁም ደግሞ ከፊት ያለውን ወደፊት ሊሆን ያለው ነገር ህዝቡ ሰምቶ እንዲጠነቀቅ ከፊት ያለውን ነገር ለመግለጽ በእግዚአብሔር መንፈስ ሆነው ማለት ነው። ይህ አገልግሎት ዛሬ በአጥቢያ ቤተ ክርስቲያንም ሆነ በዓለም አቀፍ ደረጃ በየቦታው ያው የምናውቀው ነገር ነው። ስለዚህ ይህ እጅግ በጣም አስፈላጊ የሆነ የጸጋ ስጦታ ነው። ልክ የሐዋርያት አገልግሎት ቤተ ክርስቲያንን መትከል፣ ወንጌልን ላልደረሳቸው ሁሉ ማድረስ እና ከዛ በኋላ የእነሱን ህብረት እየፈጠሩ ቤተ ክርስቲያንን መመስረት እጅግ በጣም አስፈላጊ የጸጋ ስጦታ እና አንዱ ትልቁ የአገልግሎት ክፍል እንደሆነ ሁሉ የነቢያት አገልግሎትም እንደዚሁ ነው። ነቢያት በመንፈስ ቅዱስ ሆነው የእግዚአብሔርን ሀሳብ ሲገልጹ በተሳሳተ መንገድ የሚሄዱት ወንድሞችና እህቶች ይመለሳሉ። ሀሳባቸው ሲገልጹ ይገሰጻሉ። አቅጣጫቸውን ወደ እግዚአብሔርን ወደ መገዛትና ወደ መታዘዝ ይመለሳሉ። ራሳቸውን ያስተካክላሉ ማለት ነው። ጥልና ክርክር መጣላት ካለ ሲመከሩ በማዕከላቸው ያለውን ልዩነት በክርስቶስ ኢየሱስ ፍቅር አስተካክለው በአንድነት ሆነው በፍቅር መንፈስ በአንድነት መንፈስ በቅንነት መንፈስ ጌታን ያመልካሉ ማለት ነው። ስለዚህ የነቢያት አገልግሎት እጅግ በጣም አስፈላጊ ነው። ይሄ በሌለበት ቦታ አምልኳችን ዝም ብሎ ልማዳዊ ሊሆን ይችላል። ጌታ በመንፈሱ ይህንን ነቢያትን ሲሰጥ በእነሱ አገልግሎት መጠቀም ይገባናል። ሌላው ደግሞ ከፊት ያለው ነገር ጌታ ሲናገር በዛ በሚባለው ጥፋት ውስጥ እንዳንገኝ፣ ሌሎችን በጥፋት ውስጥ እንዳይገኙ፣ ሌሎችንም ያንን መልእክት በመቀበል ለማስተላለፍ እንድንችል ይህም የነቢያት አገልግሎት ነው። በቤተ ክርስቲያን በአድሚ ቤተ ክርስቲያን በዓለም አቀፉ ቤተ ክርስቲያን ሁሉ ማለት ነው በጠበበም በሰፋ መልኩ የክርስቶስ ኢየሱስ አካል የሆነችዋ ቤተ ክርስቲያን ባለችበት ቦታ ማለት ነው ትንቢት ስጦታ እጅግ በጣም አስፈላጊ ነው። ሁለተኛ ማለት ነው ይሄ ነገር በሌለበት ቦታ የመንፈስ ምሪት የሌለበት እና ብዙ መንፈሳዊ እንቅስቃሴ የተዳከመበት ሁኔታ ነው የሚሆነው። ስለዚህ እሱን መከልከልም የለብንም። ይህን የምንከለክል ከሆነ ከእግዚአብሔር ሀሳብና በቃሉ ያለው ነገር እንቃወማለን ማለት ነው። ያ ደግሞ አግባብ እና ተገቢ አይደለም። ከእግዚአብሔር ሀሳብ ጋር የሚሄድ ነገር አይደለም። ሶስተኛው አስተማሪዎች ይላል። አስተማሪዎች የሚያስተምሩ የእግዚአብሔርን ቃል ፈታ አድርገው ለሌሎች በሚገባ መልክ የሚያስተምሩ ማለት ነው። የእግዚአብሔርን ሀሳብና ፈቃድ በቃሉ ያለው መንፈስ ቅዱስ የሚገልጸው ነገር የሚያስተምሩ አስተማሪዎች ለአዲሶቹ ሊያስተምሩ ይችላሉ። ለአገልጋዮች ሊያስተምሩ ይችላሉ። ላላመኑ የክርስቶስ ኢየሱስ ሀሳብ እውነተኛ መሆኑን ለመግለጽ ሊያስተምሩ ይችላሉ። ይህ የአስተማሪነት ስጦታ ግልጽ ነው። የእግዚአብሔርን ሀሳብ ቃሉን በሚገባ መልክ በዘመኑ ባለው ሁኔታ ሰዎች ባሉበት ሁኔታ ነገር ግን የእግዚአብሔርን ቃል በትክክል ፈተው የሚያስተምሩ ማለት ነው። በአሁኑ ዘመን ይህ እነዚህ አስተማሪዎች እንደነ ጳውሎስ አይነት ማለት ነው። ጳውሎስ አንዱ ትልቁ ምሳሌ ነው። አስተማሪ በቤተ ክርስቲያን ውስጥ ይሄ አገልግሎት እጅግ በጣም አስፈላጊ ነው። ይሄ በሌለበት ቦታ ብዙ ጊዜ በስሜት መመራት እንዳይኖር የእግዚአብሔርን ቃል ግራና ቀኙን ኋላና ፊቱን ሁሉ እንዲያዩ አድርገው ሰዎች በማስተዋልና በጥበብ በብስለት ጌታን እንዲያመልኩ የእውቀት የቃሉ እውቀት ጉድለት እንዳይኖር በተሰጣቸው ጸጋ ትላልቅ ዓለም አቀፍ አስተማሪዎች ሊሆኑ ይችላሉ። በቤተ ክርስቲያን በአህጉር ደረጃ ይሄ እንግዲህ የጸጋ ስጦታው የሚያድግ ነው። የሚያድግ ስለሆነ በተሰጣቸው መጠን አስተማሪዎች አሉ። የአስተማሪነት ስጦታ በቤተ ክርስቲያን እጅግ በጣም አስፈላጊ ነው ማለት ነው። አራተኛው ቀጥሎ ተአምራትን ማድረግ ይላል። ይህም አንድ ስጦታ ነው። ይህ ነገር ከሐዋርያት አገልግሎት ጋር ሊሆን ይችላል፣ ከመስበክ ጋር ሊሆን ይችላል፣ ከማስተማር ጋር ሊሆን ይችላል። እንደገና ደግሞ ከመፈወስ ጋር ሊሆን ይችላል። ለመፈወስ አሁን የማይቻለውን በሽታ ለመፈወስ ታምራት ማድረግ ሊሆን ይችላል። የማይፈወስ ሊፈወስ የማይችል በሽታ በኢየሱስ ክርስቶስ ስም ሲፈወስ ስንጸልይ ማለት ነው። በእምነት በጠንካራ እምነት ስንጸልይ ሲፈወስ ይሄ ታምራትን ማድረግ ነው። ግን ታምራትን ማድረግ ማለት መፈወስ ብቻ አይደለም። ሰዎች የክርስቶስ ኢየሱስን ታላቅነት፣ የእግዚአብሔር አምላካችንን ኃያልነት እንዲረዱ የሚያደርግ ከተፈጥሮ ሁኔታ ለየት ያለ በተፈጥሮ መንገድ ሊሆን የማይችል ግን በእግዚአብሔር መንፈስ ቅዱስ ኃይል የሚደረግ ማንኛውም ስራ ለእግዚአብሔር ክብር ሰዎቹን ወደ እግዚአብሔር ለመመለስ ሰዎች እግዚአብሔርን እንዲፈሩ፣ ሰዎች እግዚአብሔርን እንዲቀበሉ፣ ሰዎች ለእግዚአብሔር እንዲገዙ፣ ሰዎች ከክፉ ስራቸው እንዲርቁ፣ ሰዎች በጎ ነገርን በማድረግ እንዲጸኑ ስለ መንፈስ ቅዱስ ሥራ በተናገርኩበት ጊዜ ተቀስቋቸው እነዚህ ብዙዎቹ ታምራት ናቸው። አንዳንዶቹ ታምራት ፈውስን ማድረግ ሊሆን ይችላል። ይሄ ሥራ ለወንጌል ስብከት፣ ለሐዋርያ ሥራ፣ ለማስተማር፣ ለስብከት እጅግ በጣም አስፈላጊ ነው። ነገር ግን ይህንን በምናደርግበት ጊዜ ለራሳችን ክብር ሳይሆን ለጌታ ክብር ነው። በዚህ ጊዜ ላይ ግን መጠንቀቅ አለብን። ይህ ሊያስታብይም የሚችል ነገር ስለሆነ የሆነ ታምር በተደረገ ጊዜ ነገሩ ከኛ ብርታትና ከኛ ጠቃሚነት ወይም ደግሞ ከኛ ጥንካሬ እንደሆነ ብናስብ እዚህ ላይ ነገር ይበላሻል ማለት ነው። የእኛ ጥንካሬ እዚህ ላይ መታየት አለበት። በመንፈስ ቅዱስ ለእግዚአብሔር በመገዛት ለኢየሱስ ክርስቶስ በመገዛት ከሆነ ያ አስፈላጊ ጥንካሬ ነው። ነገር ግን እኛ ጎበዞች፣ እኛ ከሌሎቹ የተለየን ጠቃሚ ሰዎች እንደሆን ለማሰብ ከሆነ አይሆንም ማለት እዚህ ላይ መጠንቀቅ አለብን። ይህ ሊያስታብይም የሚችል ነገር ስለሆነ ማለት ነው። ሙሴ ያንን ሁሉ በሚያደርግበት ጊዜ ክብርን ሙሴና አሮን ክብርን ለእግዚአብሔር ይሰጡ ነበር እንጂ ሙሴ ያን ሁሉ ቢያይም ከማንም በላይ ትሁት ሰው ነበረ። ትህትና ይዘህ ያስፈልጋል፣ ቅንነት ያስፈልጋል። በተለይ ይህን አገልግሎት የሚያገለግል ሰው ማለት ነው። እንግዲህ እነዚህ የጸጋ ስጦታዎች አሁን የጠቀስኩት አራተኛ ነው። ቀጥሎ አምስተኛ የመፈወስ ስጦታ ይላል። የመፈወስ ስጦታ የአምስተኛ ይሄ እንግዲህ የሚሰቃዩ ሰዎች በተለያየ በሽታ የሚሰቃዩ ሰዎች በክርስቶስ ኢየሱስ ስም ሲጸለይ ሲድኑ ማለት ነው። ይሄ በሽታ በዓለም ሕክምና ሊፈወስም ላይፈወስም ይችላል። እግዚአብሔር ለልጆቹ የሰጠው አንዱ እና ትልቁ ስጦታ ነው። ፈውስ የእግዚአብሔር ልጆች እንጀራ ነው ተብሎ ተጽፏል። በተለይ ጌታ ኢየሱስ ወንጌልን ለፍጥረት ለሰዎች በሚሰብክበት ጊዜ በሚሄድበት ቦታ ሁሉ በተለያየ በሽታ ይሰቃዩ የነበሩትን ሰዎች ሲፈውሳቸው ነበር። ሙታን እስከ ማስነሳት ማለት ነው። የመፈወስ ስጦታ ሙታን እስከ ማስነሳትም የሚሄድ ማለት ነው። ይህንን ስጦታ ኤልያስም ተጠቅሞበታል። ኤልሳ ተጠቅሟል። ሌሎችም የእግዚአብሔር ሰዎች ተጠቅመዋል። በሐዋርያ ዘመንም ይሄ በጣም በስፋት የተሰራበት እንደሆነ ባለፉት ትምህርቶች አይተናል። ይሄ የማይሆን ነገር ሲሆን ሰዎች እግዚአብሔርን ያከብሩና ጌታ ኢየሱስን ይቀበላሉ ማለት ነው። የመፈወስ ስጦታ ቀላል ራስ ምታትም ሊሆን ይችላል፣ ካንሰር ሊሆን ይችላል፣ ያውም ተስፋ የሌለው ሊድን የማይችል እና ከዛም ያለፈ እስከ መጨረሻው ደግሞ የመጨረሻው ደረጃ ደግሞ የሞተው ጌታ ኢየሱስ አልዓዛርን እንዳስነሳው ማለት ነው። ያቺ ጠብታ የተባለችውን ሴትንም በሐዋርያ ዘመን እንደተነሳችው ማለት ነው። ስለዚህ የፈውስ ስጦታ ታምራትን ከማስተማር ጋር አብሮ ይሄዳል። ከመምከር ጋር እስከ ወንጌል ስብከት ጋር አብሮ ይሄዳል። እንደገና ደግሞ አንዱ ታምራትን የማድረግም ከታምራት ከማድረግ ስጦታም ጋር አብሮ የሚሄድ ነው። የምናደርገው ለጌታ ክብር ነው። እዛ ላይ አሁን ይሄ በሚሆንበት ጊዜ ክብር ለጌታ ነው የምንሰጠው። ጌታ ሰጥቶን ነው እንጂ ከራሳችን ይሄ የሆነ ነገር እንደሌለ እዚህ ላይ በጣም ማሰብ የሚገባል ጉዳይ ነው። አንዱ በዘመኑ እንቅፋት እየሆነ ያለው አንድ ነገር በእጃችን ሲሰራ በጣም ጠቃሚ መሆናችን ይሰማል እና ከዛ በኋላ ማበላሸት ይጀምራል። እዛ ላይ በጣም ጥንቃቄ ያስፈልጋል። እዚህ ላይ የመፈወስ ስጦታ ስል አሁን በዓለም ያለውን የሕክምና አገልግሎት መቃወሙ አይደለም። ይህም ጥበብ እግዚአብሔር ለሰው ልጅ የሰጠው ነው። እግዚአብሔር ባይሰጥ ኖሮ ሊሆን የሚችል ነገር አይደለም። ብዙ ሰዎች በሕክምና ተጠቅመው ከሞትም ሊገል ከሚችልን በሽታ ወይም ሊያሰቃይ ከሚችል በሽታ ይዘዋል። አሁንም እየዳኑ ናቸው። ያንን መቃወሙ አይደለም። በመጽሐፍ ቅዱሳችንም ውስጥ ሉቃስ ይሄ እውቀት ያለው ሰው ነበረ። እንደዚሁ ደግሞ ለሆድ ህመም ትንሽ ወይን ጠጅ ውሰን የሚል ነው። እዚህ ላይ ይሄ የወይን ጠጅ በአሁኑ ጊዜም ሲታይ የባክቴሪያ መግደል የሚችል ንጥረ ነገር እንዳለው ይታወቃል እና ውሰድ አለው። ጳውሎስ ራሱ ብዙዎችን ሲፈውስ ያለ ሰው አሁንም ግን እዚህ ላይ ውሰድ ይለዋል። ኃጢአት አለመሆኑ ይሁን በሌላ መንገድ መና እየተናገሩ ነው ወይ ደግሞ ይሄ ነው። ስለዚህ እግዚአብሔር ለራሱ አላማ ያንንም ያደርጋል። በሕክምና መጠቀምም ኃጢአት አይደለም። ይህን እንደተሰማን ማለት እንችላለን። በእምነት ይሄ ግን የፈውስ ስጦታ ከትልቅ እምነት ጋር የሚሄድ ነገር ነው። ያንን ሊያደርግ እንደሚችል የምናምንበት ጠንካራ እምነት ከሌለ ይህም የእግዚአብሔር ሕክምናው ዘመናዊ ሕክምናም የእግዚአብሔር ሀሳብና ፈቃድ መሆኑን አውቀን እግዚአብሔር ለሰው ልጅ የሰጠው መሆኑን አውቀን ለመጠቀም መጠራጠር የለብንም። እምነት ደግሞ ካለን በእምነት ደግሞ ተጸልዮ መዳኑን ደግሞ የእግዚአብሔርን ኃይል የበለጠ ደግሞ እንድንመሰክር ያደርገናል። አሁን በዚህም በኩል አንዳንድ ስህተቶች የሚታዩ አሉ። አንዳንድ ጊዜ በእምነት ያንን የማድረግ ነገር በሌለበት ዝም ብለን በሽታው እየጎዳን ዝም የምንልበት ሁኔታ አለ። ይህ ትክክል አይደለም። በእምነት ወይም ጸልየን ጌታ በሚያደርገው መፈወስ ወይም ሄደን ደግሞ ሌላውን አማራጭ መጠቀም ተገቢ ነው። እግዚአብሔር ደግሞ ይህንን ወንጌልን ለማስፋት ልክ ቅድም ታምራትን ማድረግ ሁል ጊዜ የሚሆን ነገር እንዳይደለ በጌታ በእግዚአብሔር ስም የሚመጣው ፈውስም እርሱ ሲፈልግና እኛም ደግሞ ሲናምን የሚሆን ነገር ነው። በማንኛውም ጊዜ ሊሆን ይችላል። ነገር ግን እግዚአብሔር ፈቃድ የሚሆን ስለሆነ ወይም እምነት ከጎደለ ወይም ደግሞ በዛ ስፍራ ይህንን ለመተግበር የሚፈልግ ሰው በውስጡ የሞቲቭ ችግር ያለበት ከሆነ እግዚአብሔር አያደርገው። ምክንያቱም እግዚአብሔር ያንን ሁሉ የሚያደርገው ለራሱ ክብር እንጂ ለሰውየው ክብር አይደለም። በተሳሳተ መንገድ ለመተግበር የሚፈልግ ሰው ቢኖር ያንን እግዚአብሔር አያደርገው። ስለዚህ የፈውስ ስጦታ በዓለም ያለውንም መጠቀሙ እንደ ኃጢአት መወሰድ የለበትም ማለት ነው። ቅድም እንደነገርኩ ማለት ነው። ግን እጅግ በጣም አስፈላጊ ነው። በእምነት በማንኛውም ጊዜ ከእግዚአብሔር ማግኘት የምትችለው ነገር ነው። ስናገኝ ግን ክብሩን ለጌታ እናመጣለን ማለት ነው። እግዚአብሔር ሲያደርግ ክብሩን ለጌታ እናመጣለን። ቀጥሎ ደግሞ ምን ይላል? እርዳታን ይላል። ስድስተኛ መሆኑ ነው። ይህ እርዳታ የሚለው ስጦታ ነው አሉ ስድስተኛ ማለት ነው። ሰዎቹን መርዳት፣ በሀሳብ መርዳት፣ በገንዘብ መርዳት፣ በማቴሪያል በማንኛውም ሁኔታ ሰዎች እንዲሳካላቸው ካሉበት ችግር እንዲወጡ በግልም ደረጃ በቡድን ደረጃ በቤተ ክርስቲያን ደረጃ በገንዘብ በማቴሪያል በምንችለው ሁሉ መርዳት ይህ ራሱ ስጦታ ነው። ይህ እርዳታን ለተቸገሩት በመስጠት እርዳታ ስንል አንዱ በግልጽ የሚታወቀው የማቴሪያል እርዳታ ነው። ነገር ግን በሀሳብ የቅንነትን ሀሳብ በመስጠት አቅጣጫ በማሳየትን መርዳት አንዱ ነገር ነው። የከሚክል አገልግሎት ጋር የተያዘ ማለት ነው። በጣም ደስ የሚለው ይህም ራሱ አንድ ግልጽ የሆነ ስጦታ መሆኑን አንዱ ትልቁ አገልግሎት በቤተ ክርስቲያን አስፈላጊ የሆነ አገልግሎት መሆኑን መጽሐፍ ቅዱስ ግልጽ አድርጎ አስቀምጦታል። ዳዊት ይቅርታ ያዕቆብ ወንድሜ ብራብ እየተራበ ሂድና እሳት ሞቅ ብትል እንዴት ይሆናል ነው ምለው እና ወንድሜ ብራብ አብለው ይህንን ካላረግን ጽድቃችን ከጻፎችና ከፈሪሳውያን ጽድቅ የበለጠ መሆን አለበት። ሰዎች ሲረዱ መማር ያለባቸው ካሉ ሰዎች ማስተማር፣ ገንዘባችንን አውጥተን ማለት ነው። መብላት ያለበት ሰው ካለ እንዲበላ ማድረግ፣ መልበስ ያለበት ሰው ካለ፣ ማንኛውም አይነት የማቴሪያል ጉድለት ያለበት ሰው ካለ ያንን ማድረግ። በቤተ ክርስቲያንም ደረጃ ደግሞ እንደዚህ ያሉትን ሰዎች አይቶ እግዚአብሔር በሰጠን እግዚአብሔር ባነሳሳን መጠን እግዚአብሔር በሰጠን መጠን ማድረግ፣ ይሄ የእግዚአብሔር ፈቃድ ነው። ይህንን ባነ
ባናደርግ ይሄ ጸጋ ይሄ ተሰጥቶን ይሄን ባናደርግ ኃጢያትን እንደምንሰራ በሌላ በኩል እንዳገራል። እምነታችንን በተግባር ያልተፈተነ እንደሆነ ያዕቆብ ይናገራል። ይሄን ማናደርግ ከሆነ ማለት ነው። እምነት ደግሞ በተግባር የሚታይ እንደሆነ ይናገራል ያዕቆብ። መታየትም እንዳለበት በቤተ ክርስቲያንም ደግሞ ማድረግ የወንጌል አገልግሎትን በመደገፍ አስተማሪዎችን፣ ሰባኪዎችን በገንዘብ በመደገፍ በሌላ በሌላ በሚያስፈልግበት ሁኔታ ሁሉ በመደገፍ ማለት ነው የእግዚአብሔር ስራ እንዲሰራ። በብዙ የዓለም ክፍል በገንዘብ እጥረት ምክንያት ወይም ደግሞ ገንዘብ በአግባቡ ባለመኖሩ ምክንያት የወንጌል አገልግሎት ሲስተናገድ እንመለከታል። ያ መሆን እንደሌለበት ነው። እንደዚህ አይነት የጸጋ ስጦታ ያላቸው ሰዎች ያንን ሁሉ የሚያዩበት ማስተዋልና የማስተዋል አይን ሊኖር እንደሚገባ ነው መጽሐፍ ቅዱስ የሚናገረው። የዚህ አይነት ስጦታ ያለው ሰው ከሐዋርያው ከነቢዩ ከአስተማሪው ከሰባኪው የፈውስ ስጦታ ታምራትን የማድረግ ነገር ካለው ባልተናነሰ ሰው ባያይም አንዱ ትልቁ ጌታ እግዚአብሔር ለባሪያዎቹ ሞገስ የሚሰጥበት ያንን የሚያደርጉ ሰዎችንም እግዚአብሔር የሚባርክበት አንዱ ትልቅ የጸጋ ስጦታ ነው። ይህንንም በማድረግ ብዙ ስራ እየሰሩ ያሉ የእግዚአብሔር ሰዎች አሉ። አንድ በተለይ በእኛው አካባቢ የተለመደ ነገር አለ። መርዳት ማለት ዝም ብሎ ለይስሙላ ያህል 10 ሳንቲም 20 ሳንቲም መወርወር አይደለም። እሱ እኔ እንጃ ይሄ ምን ያህል እንደሚረዳ ይህን መገመት እንችላለን። ምንም በህይወቱ ትርጉም ያለውን ነገር ሊያደርግ አይችልም። በእርግጥ ሰው አቅሙ የሚችለው ነው የሚያደርገው። ከሌለው ያቺ መበለት ያላትን ትንሹን ሳንቲም እንደጣለች ማድረጉ የእግዚአብሔር ፈቃድ ነው፣ ያለንን ማለት ነው። ግን ካለን ግን በዛ መልክ ሳይሆን ትርጉም ባለው መንገድ ነው ይመርታል። ነገር 10 ሳንቲም 20 ሳንቲም መወርወር፣ 1 ብር 2 ብር መወርወር ትላል። ከቻል እግዚአብሔር ቢሊዮነሮች ሚሊዮነሮች ወይም ደግሞ ብዙ ቢሊዮን እና ሚሊዮን ብር ያለን ሀብታሞች ከሆን የራሳችንንም ህይወት በማያዛንፍ ሁኔታ ከዛ ጠቀም ያለ ነገርን ብናደርግ የበለጠ እንባረካለን እንጂ አንጎዳም። ብዙ ቢሊዮን ያለው ሚሊዮን ብር አውጥቶ የወንጌል ስራ እንዲሰራ ድሆች እንዲረዱ ቢያደርግ ይህ እግዚአብሔር የጸጋ ስጦታውን በደንብ እየተጠቀመ ነው ማለት ነው። ነገር ግን ለይስሙላ ለታይታ የሚደረግ ከሆነ ነገር እዛው ላይ በቃ አብቅቷል፣ ተበላሽቷል ማለት ነው። በቅንነት ግን አቅማችን የቻለው ትላልቅ ነገሮችንም ማድረግ እንደምንችል ማለት ነው። ለምሳሌ በበጎ ስራ በዓለም ዙሪያ እጅግ በጣም ቁጥር 1 ቁጥር 2 የሆኑ ሀብታሞች ወይም ደግሞ እንደዚሁም በዛ ተርታ የሚመደቡ ታላላቅ የሀብት ሰዎች በአሁኑ ጊዜ በዓለም ዙሪያ ብዙ የበጎ ስራዎችን እየሰሩ ናቸው። ለትምህርት፣ ለጤና መስፋፋት፣ ድህነትን ለማስወገድ እያሉ ብዙ 100 ሚሊዮን 200 ሚሊዮን 300 ሚሊዮን ዶላር ብር እየሰጡ ናቸው። ይህ እንደው በበጎ ሀሳባቸው ነው። ይህም የእግዚአብሔር ፈቃድ ነው፣ ጥሩ ነው። የሰውን ልጅ የኑሮን ጉስቁልና በመቀነስ ከፍተኛ ሚና ነው የሚጫወተው። እነዚህ ሰዎች ጌታ ኢየሱስን ምናልባት እኛውን በምናውቀው መልክ የተረቱ ላይሆኑ ይችላሉ። ግን በውስጣቸው በጎ ሀሳብ ስላለ የሰውን ልጅ ሰቆቃና የሰውን ልጅ ጉስቁልና ስለማይፈልጉ ያ እነሱ በሞቱ ይዘው ከማይሄዱት ገንዘብ እንዲያውም ያንን የሚጠብቅ ቦርድ አቋቁሞ በዛ አማካይነት በዚህ መልክ ለአገሮች ለአይጉሮች እርዳታ ይሰጣሉ። ተመሳሳይ በሆነ ሁኔታ እግዚአብሔር የባረካቸው በገንዘብ ሚሊዮነር የሆኑት የእግዚአብሔር ሰዎች ቢሊዮነር የሆኑት የእግዚአብሔር ሰዎች ከዛ ለወንጌል አገልግሎት የእግዚአብሔር ስራ በተሳካ ሁኔታ በምድር ላይ እንዲሰራ፣ በአካባቢ እንዲሰራ፣ በአይጉር እንዲሰራ፣ በዓለም አቀፍም ደረጃ እንዲሰራ በቢሊዮን በሚሊዮን የሚቆጠር ዶላር ቢመድቡ ይህም አንዱ ትልቁ የእግዚአብሔር ፈቃድ የምናደርግበት መንገድ ነው። እንግዲህ መስጠት ስንል ይሄ ነው። ሌላው ደግሞ በቤተ ክርስቲያኑ ውስጥ የሚበሉ ያጡትን፣ መማር የፈለጉ መማር ያልቻሉ ወላጆች የሌላቸውን ልጆች እንደዚሁም ቤተሰቡ ነው የሚጎሳ እንዲያቆሩ እንደዚህ ማለት ለነዚህ ትርጉም ያለው ነገር ማድረግ መቻል ማለት ነው። ይሄ የዚህ ስጦታ ሌላው ልዩነት ምንድን ነው? እንደዚህ ባለ ትርጉም ባለው መልክ ትላልቅ ነገሮችን የሚሰሩ ስጦታው ያላቸው ሰዎች ቅር ሳይላቸው ነው የሚያደርጉት። እንደውም ያንን ካላረጉ ውስጣቸው አያርፍም። ያንን ሲያደርጉ በደስታ ይሞላሉ። ሌላው ደግሞ እነዛ ሰዎችም የሚያደርጉት ነው እኛ ሁላችንም ጌታን የምናው በዚህ እርስ በርሳችን መረዳዳት እንዳለብን ሁላችንም መተግበር የምንችለው የጸጋ ስጦታ ነው። ይሄ ካለን ማካፈል ለታይታ ሳይሆን በእውነተኛ ፍቅር ጌታን እያገለገሉ የሚያገለግሉ ሰዎች አሉ። ለምሳሌ ሁለመናቸው ለጌታ አገልግሎት ሰጥተው ልጆቻቸው ሚስቶቻቸው የሚበሉትን አጥተዋል። ኑሯቸው ዝቅተኛ ነው። ልጆቻቸው በሚገባ አይማሩም። እነሱ ግን ህይወታቸው ለኢየሱስ ክርስቶስ ሰጥተዋል። ምናልባት የሚከፈላቸው ገንዘብ በቂ ላይሆን ይችላል። እነዚህ አገልጋዮች የተሰጡ አገልጋዮች እነዛንም የማየት ኃላፊነት እነዚህ እዚህ አይነት ስጦታ ያላቸው ሰዎች ለትምህርት ቤት በመክፈል ወይም ልጆቻቸው በማስተማር የሚገባው ለነዛ ትላልቅ የጌታ አገልጋዮች እነሱ ይህንን የመንግስትን ወንጌል እየሰበኩ ነገር ግን በዚህ ለጊዜው በሚያስፈልገው ነገር ግን በኋላ በሚጠፋ ነገር ጉድለት ምክንያት ውስጣቸው ሀዘን እየተሰማቸው እነሱ ቤተሰቦቻቸውም እንዳይሰናከሉ ያንን ሙሉ የማየት ነገር ሊኖር ይገባል። ማለት እግዚአብሔር እንዳሳስበን ጌታን ለሚያገለግሉ ሰዎች የማበረታታት የስጦታ መስጠትም የእግዚአብሔር ፈቃድ ነው። የሚያገለግሉ ሰባኪዎች፣ አስተማሪዎች፣ ትላልቅ የእግዚአብሔር ስራ ለሚሰሩ ሰዎችም ጉድለታቸውን መሸፈንም አንዱ እርዳታን የመስጠት ክፍል ነው። ወላጆች የሌላቸውን ልጆች፣ ጠያቂ የሌላቸውን፣ ባህል የሌላቸውን ሚስቶች ሚስቶቻቸው የሞተበት ድሀ የሆነውን ቤተሰብ በቅዱሳን መካከል መጀመሪያ ቅድሚያ በመስጠት ከዛም ደግሞ በዓለም ያሉትንም መርዳት የእግዚአብሔርን ስራ በዓለም አቀፍ ደረጃ መደገፍ፣ በአካባቢ በቤተ ክርስቲያን ውስጥ መደገፍ፣ የወንጌል አገልግሎቱ ማስተማሩ እንዲሰፋ ደግሞ ለዛ ተገቢ የሆነው የገንዘብ ድጋፍ መስጠት እና ሌሎችና ይህንን የመሳሰሉ እና ደግሞ በበጎነት ለሰው ልጅ ደግሞ ፍቅርን በማሳየት ክርስቲያንን ባይሆን የክርስቶስ ኢየሱስን ፍቅር ለማሳየት መርዳት፣ ይሄ የእግዚአብሔር ፈቃድ ነው። እነዚህ ስጦታ ያላቸው ሰዎች ይህንን ያደርጋሉ ማለት ነው። ይህ ሰፊ ነው። በአሁኑ ጊዜ ምናልባት በትክክል ያልተረዳነው ነገር ሊሆን ይችላል፣ ግን ይሄ ራሱን የቻለ አንድ ትልቅ ስጦታ ነው። ይህን የሚሰራ ሰው እግዚአብሔር ባሳየው መንገድ ያንን ሲተገብር እግዚአብሔር ደግሞ በህይወቱ ገንዘቡ ደግሞ የበለጠ ይባርክለታል፣ ኑሮን ይባርካል። ደግሞ የእግዚአብሔር በረከት በገንዘብ ብቻ አይደለም። እግዚአብሔር በጥበብና በማስተዋል ይባርካል። እግዚአብሔር በጤንነት ይባርካል። እግዚአብሔር በእድሜ ይባርካል። እግዚአብሔር በገንዘብ በማቴሪያል የበለጠ ደግሞ ይባርካል። እግዚአብሔር በሞገስና በሰውና በእግዚአብሔር ፊት ሞገስን በመስጠት ይባርካል። የእግዚአብሔር በረከት እጅግ ታላቅ ነው። እንደዚህ የሚያደርጉ ሰዎች ልክ አስተማሪዎች፣ ሰባኪዎች፣ ሐዋርያት፣ ነቢያት የተጉት በአገልግሎታቸው የተጉት እንደሚባረቁ ይህን የሚያደርጉ ሰዎችም ይባረካል። የሚያደርጉት ግን ለጌታ ክብር ነው፣ ለዝና ክብር፣ ለመታወቅ ብለው አይደለም። ግን ያንን በማድረግ በፍቅር ሰዎች ቢያው ማለት ራሱ በራሱ መንገድ ቢሆን ምንም ችግር የለም። ግን ለማወቅ ለመታወቅ ብለው አያደርጉም። የሚያደርግ የሚረዳ በልግስና ይስጥ ነው የሚለው ይሄ ነው። ምናልባት በዚህ ከኛ ተለውጥን የመንፈስ ቅዱስ ኃይል በኛ ይሰራል ከምንል አንዳንድ ጊዜ በዓለም ውስጥ ያሉ የዚህ አይነት የቅንነት የመርዳት መንፈስ ያላቸው ከኛ ሳይበልጡ አይቀሩ። ሲሰጡ በጣም ይሰጣሉ። እዚህ ላይ አንዱ የጌታ መሆናችን አንዱ የሚታወቀው እርስ በርሳችንም በማዕከላችን የሚቸገሩ ሲኖር በመረዳዳት ሌሎችን በመርዳት በደንብ ግልጽ በሆነ ሁኔታ ትርጉም ባለው መንገድ በመርዳት መታወቅ አለብን። ዝም ብሎ ቁጥር ያለ ነገር ለታይታ 10 ብር፣ 5 ብር፣ 2 ብር፣ 10 ሳንቲም በመወርወር አይደለም። ይሄ እኔ ትርጉም የሌለው ነገር ነው። በምንችለው ግን ቅድም እንደጠቀስኩት እንደምንችለው ትንሽም ነገር ቢሆን የምንችል ከሆነ እናደርግ፣ ትልቅም ነገር ማድረግ የምንችል ከሆነ እናደርግ። ነገር ግን ያ ማለት ያለንን ሁሉ ለዛ ሰጥተን እኛ ድሆች እንሆን የምለው አይደለም። ይሄ በተለየ መንገድ እግዚአብሔር ካልተናገረ በስተቀር የተለመደ አሰራር አይደለም። ካለን ነው የምንሰጠው። የራሳችንንም ኑሮ የራሳችን ቤተሰቦቻችንም ወይም በስሜት ተነስተን ዝም ብለን ሁሉ ችግር ማለት አይደለም። አንዳንድ ጊዜ ያለንን ሁሉ ለጌታ የምንሰጥበት ሁኔታ የተለየ ጥሪ ጌታ ሰጥ ሊሆን አይችልም ማለት ነው። ሊሆን ይችላል፣ ነገር ግን ይህ ብዙ ጊዜ የተለመደ አይደለም። ካለን ነው የምንሰጠው፣ በፍቅር ነው የምንሰጠው፣ በቅነት ነው የምንሰጠው። የጸጋ ስጦታ እንደሆነ አድርገን ለጌታ ክብር ብለን በምናደርግበት ጊዜ በረከቱ ለእኛም ነው ከእኛም አልፎ እስከ ብዙ መቶ ሺህ ትውልድ ድረስ ይሄ ይቀጥላለን። ይህን በማድረጋችን እግዚአብሔር እኛም ብቻ ሳይሆን ዘር ማንዘሮቻችን ነው ይባርካል። ደግሞ በጣም በሚያስደንቅ ሁኔታ እግዚአብሔር ይባርካል። በነገራችን ላይ ጌታን የሚያገለግሉ ሰዎች ይባረካሉ በሁሉም መንገድ ማለት ነው። እግዚአብሔርን የሚያገለግሉ ሰዎች በዘመናት ያገለገሉ ዘሮቻቸው ሲባረቁ አይተናል። ይህን ከዚህ በፊት ማንስቸዋለሁ። እንዲያው በቃል የማንጠቅሰው አይነት የእግዚአብሔር በረከት ለሚያገለግሉት አለ። በታማኝነት ያገለገለ ሙሴ ዛሬ በዓለም ዝነኛ ነው። ኤልያስ ዝነኛ ነው። ዳዊት ዝነኛ ነው። ጳውሎስ ዝነኛ ነው። ዮሐንስ፣ ጴጥሮስ፣ ያዕቆብ እነዚህ ሁሉ ስሞቻቸው በዓለም እስካሁን የሚነገሩት ይህ እንደሚሆን ሳያውቁ ዝም ብለው ይህ እንደ ተራ ሰው እንደማይታወቅ ሰው የክርስቶስ ኢየሱስን ስራ የሰሩ ሰዎች ናቸው። የእግዚአብሔርን ስራ የሰሩ ሰዎች ናቸው። ስናገለግል የሚኖረው በረከት በጭራሽ እኛ ከምንጠብቀው በላይ ነው። ግን ያንን በመጠበቅ አይደለም አገልግል የሚገባል። በታማኝነትና በቅነት ስናገለግል ግን ዋጋ እንዳለ በምድርም ታላቅ ዋጋ አለ፣ በሰማይ ደግሞ ፈጽሞ በቋንቋ የማንገልጸው ታላቅ በረከት አለ። አገልግሎት ትልቅ ዋጋ አለ። በቅድስና የተመሰረተ እንደ እግዚአብሔር ቃል የሆነ አገልግሎት በምንሰጥበት ጊዜ በህይወታችን ታላቅ ታላቅ አገልግሎት ታላቅ በረከት አለ። ያ በረከት በእኛ ብቻ የሚወሰን ሳይሆን በእኛ ዘሮች በሚቀጥሉት ብዙ ትውልድ እስከ ሺህ ትውልድ ሁሉ የእግዚአብሔር ቃል ይናገራል። ያገለገሉ ሰዎች እንዲሁ ይቀብራሉ ማለት ነው። ስለዚህ የሚረዳም ሰው እንዲህ ይባረካል ማለት ነው። ቀጥሎ ሰባተኛ እርዳታን ይልና ሰባተኛ አገዛዝንም ይላል። ይህንንም ይሄ ግልጽ ነው። አገዛዝ ማለት ማስተዳደር ነው። በቤተ ክርስቲያን ማስተዳደር ማለት ነው። ይህ በተለይ ስለ ቤተ ክርስቲያን ነው የምናገረው። በተለያየ ደረጃ የቤተ ክርስቲያን ሽማግሌ ሆኖ ዲያቆን ሆኖ ማስተዳደር አለ። በተለያየ ደረጃ የእግዚአብሔር ስራ በቀና መንገድ እንዲሄድ አቅጣጫ ማስያዝ ግልጽ የሆነ የአስተዳደር ስልጣንና ኃላፊነት ተሰጥቶም ሊሆን ይችላል። ግልጽ የሆነ ኃላፊነት ሳይሰጠንም ሸክም ተሰምቶን ደግሞ እየመከርን አቅጣጫ ማሳየትና መምከር፣ ነገሮች እንዲስተካከሉ ማድረግ፣ በገንዘብ ላይ አገዛዝ፣ በአካሄድ ላይ አገዛዝ፣ በወንጌል አገልግሎት አካሄድ ላይ፣ በማስተማር አካሄድ ላይ፣ ወንጌልን በማስፋፋት አካሄድ ላይ፣ በገንዘብ አጠቃቀም ለእነዚህ ሁሉ ገንዘቡ ያለውን ገንዘብ በአግባቡ ስራ ላይ እንዲውል፣ ከሙስና ነጻ የሆነ በቅንነትና በጽድቅ ላይ የተመሰረተ አካሄድ አስተዳደር፣ አድሎ የሌለበት አስተዳደር፣ መንፈስ ቅዱስ የሚደሰትበት አስተዳደር ማለት ነው። ይሄ ከሌለ ደግሞ ይሄ አንዱ ትልቁ ስጦታ ነው። ይህንን በዚህ የሚያገለግሉ ሰዎች ቤተ ክርስቲያንን ስራው ሁሉ እጅግ በጣም በተዋበና በተደራጀ በተቀነባበረ ሁኔታ እንዲደረግ ያደርጋል። እግዚአብሔር የአስተዳደር ስጦታን ይሰጣል፣ ሸክምንም ይሰጣል። መጀመሪያ ስጦታን ሸክም ይሰጣል፣ ከዛ ደግሞ በዛ ለማገልገል ለሚፈልግ ደግሞ እግዚአብሔር ስጦታን ይሰጣል ማለት ነው። ብዙዎቹ እነዚህ ሰዎች ከአስተማሪዎችም ከሰባኪዎችም ሊሆኑ ይችላል፣ ወይም አስተማሪም ሰባኪም ሐዋርያም ላይሆኑ ይችላል፣ ወይም ነቢይም ላይሆን ይችላል። በአስተዳደር ብቻም የሚያገለግሉ ሊሆኑ ይችላል። ምክንያቱም ብዙ ጊዜ እንደምናየው የጸጋ ስጦታዎቹ የተደራረቡ አንዱም ሁለትም በአንድ ሰው ላይ የበለጠም ሊሆን ይችላል፣ ወይም አንዱ ብቻም በሰውየው ላይ ሊሆን ይችላል። እንደሚሰማው ሸክም የእግዚአብሔር መንፈስ ያንን እንድንሰራ ሲፈልግ ሁለትም ሶስትም ስጦታ ከዚያም የበለጠ ሲሰጥ ወይም አንድም ብቻ ሲሰጥ በዛ በአግባቡ እንድንሰራበት ነው። ሸክሙም ይሰማናል ማለት ነው። ሸክም ሲሰማን ደግሞ እግዚአብሔር አንዱንም ሊሰጥ ይችላል፣ ከአንድ በላይ ሊሰጥ ይችላል ማለት ነው። ግን በታማኝነት ማገልገል እንዳለብን ይህ አገዛዝ በጣም አስፈላጊ አስተዳደር የአስተዳደር ስጦታ ነው ነው በሌላ ቦታ እነዚህ ሰዎች ልክ በዓለም ያለው ትልቅ ድርጅት ትልቅ ያስተዳደር ብቃትና ችሎታ ያስተዳደር ጤንነት እንደሚያስፈልግ ቤተክርስቲያንም ራሷ በምድር ላይ ያለች መንፈሳዊ ድርጅት ነው። የእግዚአብሔርን ሀሳብን የምታደርግ ድርጅት ሲባል አንዳንድ የተደራጀች ማለት ነው። ድርጅት ናት፣ ግን የመንፈስ ቅዱስ ድርጅት ናት። የእግዚአብሔር ድርጅት ናት፣ ምድራዊ ድርጅት አይደለችም። በምድር ሆና የእግዚአብሔርን ሀሳብ የምታገለግል ናት። እነዚህ ነገሮች በዚህ መልክ ሁሉ ስርዓት ይዞ እንዲካሄድ ዳኝነትን ለመስጠት ውሳኔን ለመስጠት እነዚህ ሰዎች ያገለግላሉ ማለት ነው። ሽማግሌዎች፣ ዲያቆናት፣ ሌሎችም አሉ። ሌሎችም ያ ስም ባይሰጥም አስተዳዳሪዎች፣ በግለሰብም ደረጃ አንድ ሰው በቤተ ክርስቲያን ውስጥ የሚጎል ነገር ሲሆን ሸክም ተሰንቶት ይሄ ቢስተካከል ይሄ ቢሆን ይላል። ስምም ሳይሰጥም የሚሆን ነገር ማለት ነው። ነገር ግን የአስተዳደር ስጦታ በቤተ ክርስቲያን እጅግ በጣም አስፈላጊ መሆኑን ማወቅ አለብን። በዚህ መሰረት ይህ ሸክም የሚሰማን ሰዎች ትልቁና አንዱ የጸጋ ስጦታ ስለሆነ በትጋት ልናገለግል ይገባናል። ይህን በማድረግ ስንት ነገር ከመበላሸት እናድናለን። የእግዚአብሔርም ስራ ደግሞ በዚህ አስተዳደር ወንጌል ለምድር እንዲሰበክ የማስተማሩ ስራ፣ የትምህርቱ ስራ፣ ምግብ፣ መንፈሳዊ ምግብ ለሚመናን ሳይታቀም ስርዓት ባለው መንገድ እንዲደረግ እናደርጋለን። የመንፈስ ቅዱስ የጸጋ ስጦታም ደግሞ በአግባቡ በቤተ ክርስቲያን እንድትተገበር እነዚህ አስተዳዳሪዎች ትልቅ የራሳቸው ሚና ይጫወታሉ። የአስተዳደር ስጦታ ያለው ሰው በግልም ደረጃ በቡድን በዚህ መልክ የሚያገለግል ሰው ነገር ሲበላጅም ካለ ኃላፊነቱን እየተወጣ አይደለም ማለት ነው። እየተበላሸ እያለ ሄዶ ይሄም እንዲስተካከል በምክርም መልክ ያንን አስተዳደሩ እንዲስተካከል ማድረግ ይገባል ማለት ነው። ደግሞ ሲያገለግል ያለ አድሎ ነው። አንዱን መጥቶ ለአንዱ እድል መስጠት፣ ለሌላው ደግሞ አለመስጠት፣ ወይም ደግሞ የሚደረገው ነገር በአድሎ መልክ ከተደረገ እዚህ ላይ ነገር ተበላሽ። ይህ የመንፈስ ቅዱስ ፈቃድ አይደለም። ያለ አድሎ ነው፣ ለማንም ቢሆን ማለት ነው። ለቤተ ክርስቲያን፣ ለጌታ ክብር ማለት ነው። አንዱ ይሄ በቤተ ክርስቲያን በአሁኑ ዘመን እጅግ በጣም አስፈላጊ ይሁንና በአግባቡ መፈጸም ሲገባው ግን በብዙ ሁኔታ ድክመትም የሚታይበት ሁኔታ ስለሆነ እዚህ ላይ በጣም ሊታሰብበት ይገባል። ቤተ ክርስቲያን በጣም የተደራጀ በመንፈስ ቅዱስ ምሪትና ራእይ በጥበብና በማስተዋል በእውቀት የተሞላ የመንፈስ ቅዱስ ስራ የሚያበረታታ የስጋዊ አካሄድን ደግሞ እንዳይሆን በማድረግ በትጋት የሚሰራበት አስተዳደር ያስፈልጋል። አገልግሎቱ በምድር ዙሪያ ሁሉ እንዲሰራጭ ያንን ማመቻቸት፣ ዓለም አቀፍ የሆነ እቅድ፣ አገር አቀፍ የሆነ እቅድ፣ አህጉር አቀፍ የሆነ እቅድ፣ አካባቢያዊ እቅድ በማውጣት ይሄ አስተዳደር እንግዲህ የክርስቶስ ኢየሱስ ስራ በተሳካና በስርዓት ባለው መንገድ የመንፈስ ቅዱስም የጸጋ ስጦታ በአግባቡ በሚገባ በተግባር ላይ እንዲውል የሚደረግ አስተዳደር ማለት ነው። እንግዲህ ይህ ስጦታ ያለን ሰዎች በደንብ ልናስብ ይገባናል። አንዱም የሚጎድል ነው ስልጠና መስጠት። አስተዳዳሪዎች ለአስተማሪዎች፣ ለሰባኪያን፣ በተለያየ ጸጋ ስጦታ ላላቸው ሰዎች በአግባቡ እንዲያገለግሉ የበለጠ ከዚህ በፊት ያንን በማገልገል የተሻለና ትልቅ አገልግሎት የሰጡ ሰዎች በዚህ በጸጋ ስጦታ አካባቢ የተሻለ አገልግሎት መስጠት እንዲቻል ለሌሎቹ ጋራ ለጀማሪዎችም ብዙ ደግሞ በዚህ መንገድ ጠለቅ ያለ ልምድ ለሌላቸውም ሰዎች ትምህርትም እንዲሰጥ በማድረግ ማለት ነው። ይህም አንዱ ትምህርቶች ጠቃሚ የሆኑ ትምህርቶች ለሚመሪም ሆነ ለአገልጋዮች እንዲሰጥ ማቀነባበር አንዱ ያስተዳደር ይህ የሚሰጠው የእግዚአብሔር ገንዘብ የእግዚአብሔር ስራ በዚህ መልክ እንዲደረግ ነው። ወንጌል ለምድር እንዲደርስ ቤተ ክርስቲያንም ደግሞ እውነትም እግዚአብሔር ቃል እንደሚናገረው የገሃነም ደጆች የማይቋቋማት ቤተ ክርስቲያን እንደሆነች አገልግሎቷን እንድትወጣ የአስተዳደር ነገር እዚህ ላይ ስራውን ማሳየት አለበት ማለት ነው። ይሄ ብቻም አይደለም፣ ክርስቲያኖች በዓለም ውስጥ በአስተዳደር የሚሳተፉበትም ሁኔታ ነው። እዛ ለምሳሌ አሁን አንድ የእግዚአብሔር ሰው የሀገር ፕሬዚዳንት ቢሆን ወይም ጠቅላይ ሚኒስትር ቢሆን ወይም ሚኒስትር ቢሆን ወይም የአንድ ትልቅ ድርጅት ኃላፊ ቢሆን በተለያየ ቦታ በእኛ ውስጥ ካለን ይህንን በዓለምም ውስጥ ኃላፊነቱን የምንወጣበት ነው። በቤተክርስቲያን ብቻም ሳይሆን በግል ደረጃ እንደ ፕሬዚዳንት፣ እንደ ጠቅላይ ሚኒስትር፣ እንደ ሚኒስትር ወይም ደግሞ እንደ ታላቅ ዳኛ ወይም ደግሞ በሌላ አይነት በአስተዳደር የሚሳተፉ በህዝብ አስተዳደር፣ በድርጅት አስተዳደር፣ በሀገር አስተዳደር፣ በዓለም አቀፍ አስተዳደር፣ በአህጉር አቀፍ አስተዳደር ክርስቲያኖች ሊገቡ ይችላሉ። እግዚአብሔር በዛ ሞገድ ሊያሳድጋቸው ይችላል። በዚህ ጊዜም ይህ የአስተዳደር ስጦታ ያ የጌታ ባሪያ ለሆነው አንዱ የተሰጠ ኃላፊነት ነው። በዚህን ጊዜ ሌሎች ከሚሰሩት የተለየ ቅድስና አሰራር ሊታይ ይገባል። ጠቅላይ ሚኒስትር ከሆን ሀገርን በቅንነት፣ በፍቅር፣ በትጋት፣ ያለ ሙስና፣ ያለ ስልጣን ብልግና እንድናገለግል ማለት ነው። እዛ ቦታ ይህ ኃላፊነት ከፈፍጠን የኢየሱስ ክርስቶስ አምባሳደሮች ነው። በዛ ይሄ ጌታን በዛ በምናገለግል ሙሴ እንደዛ ነበር፣ ዳዊት እንደዛ ነበር፣ የፖለቲካ መሪ ነው ባለፈው ቤት ምንጠቀሻለሁ። በዛም ሁኔታ በቅድስና እንድናስተዳድር ነው። ባለንበት ቦታ የክርስቶስ ኢየሱስ መሆናችንን በምናደርገው በተግባራችን በዓለም ያሉት ሰዎች ሁሉ እንዲያዩና በእኛ ከሌሎች ለየት ያለ ነገር እንዲያዩ ከዚህም የተነሳ ኢየሱስን እንዲያከብሩ። ኦ ይሄ ጠቅላይ ሚኒስትር እኮ ለየት ያለው ለምንድን ነው? እኮ እንዲህ ስለሆነ እኮ ነው። እኮ በጣም መጽሐፍ ቅዱስን የሚከተል እኮ የኢየሱስ ተከታይ ስለሆነ ነው እኮ እንዲባል እስከሚባል ማለት ነው። ጠቅላይ ሚኒስትርን ፕሬዚዳንት ከሆነ ማለት ነው። በአሁኑ ጊዜ ግን በጣም ቅጥባጣ የስልጣን ቅማት እንገባና ያንን ስልጣናችን ለመጠበቅ ስንል ስንት ትርምስ እናደርጋለን። ጉቦ እንበላለን፣ ማጋጨት፣ ሌሎች ከሚሰሩትን በላይ የከፋ ነገርን ማድረግ ሊሆን ይችላል። ወይም ደግሞ ሌሎች የሚሰሩትንም በተለመደ መንገድ ማድረግ ይቻላል። ከዛ በኋላ እኔ እኮ የኢየሱስ ነኝ እንላለን። እንደውም ኢየሱስን እያሰደብነው ነው ማለት ነው። ከዛ ቦታ ያለ ሚኒስትር ወይ ጠቅላይ ሚኒስትር ወይም ደግሞ ፕሬዚዳንት ወይም ደግሞ የድርጅት ኃላፊ በዚህ መልክ የሚሆን ከሆነ ኢየሱስን አሰደበ ማለት ነው። ይሄ ሰው እንደ እግዚአብሔር ቃል የሚያስተዳድር እና በትጋት የሚያስተዳድር አገርን የሚያስተዳድር ከሆነ ኢየሱስ ክርስቶስ በሱ ስም በሱ ምክንያት ከብሯል ማለት ነው። ምስክርነቱ ወጣ። ብዙዎቹ ኢየሱስን መከተል የቅድስና ስራ መስራትን በአሁኑን ይረዱና ብዙዎቹ ጌታን እንዲከተሉ ወደ ኢየሱስ እንዲመጡ የማድረግ ምክንያት ሊሆን ይችላል። በአሁኑ ጊዜ ግን አሁን በሀገራችን እንደምናየው ቅዱሳን ወይም የእግዚአብሔር ሰዎች የሚል ስም ያላቸው ይገቡና እንደውም ጭቆናውም፣ ተንኮሉም፣ ክፋቱም፣ መሰሪ አካሄዱም፣ የአስተዳደር ተንኮሉ ሁሉ ሌላው ጌታን አውቃለሁ ሊለ ከሚችል ወይም ከማያውቀው ባለፈ የከፋ ስራ ይሰራል ሁሉ ነገር። ይህ እንግዲህ እዚህ ላይ እንደዚህ ቦታ ደግሞ የሚገቡ ሰዎች ለራሳቸው ጥቅም ሳይሆን ለህዝብ ጥቅም በመጀመሪያ ደረጃ ለጌታ ለእግዚአብሔር ክብር፣ ቀጥሎ ደግሞ ለህዝብ ጥቅም ንጹህ ስራ በመስራት ደግሞ ቢታወቁ ችግር የለም። ያንን በማወቅ ቢታወቁ ኢየሱስ ነው የሚከብረው፣ ኢየሱስም ይታወቃል ማለት ነው። እንደዚህ የሚሰሩ ሰዎች እንደዚህ የሚገቡ ሰዎች በመጀመሪያ ደረጃ መግባት ያለባቸው ለማ ክብር ነው፣ ለጌታ ክብር ነው። በትልቅ የስልጣንና የገንዘብ ጥቅም ለዛ በዛ ፍላጎት ከገባን እናተረማምሳለን፣ እንደረማምሳለን። ማናደርገው ክፉ ነገር አይኖርም። የጌታን ስም እናሳድባለን። አሁን በእኛ ምድር ጌታን የሚያከብሩ የዚህ አይነት በአስተዳደራቸው ጌታን የሚያስከብሩ ሰዎች አሉ። ክርስቲያኖች ሆነው ደግሞ ሌላ ምስክርነታቸው የተበላሸ እና ከዛ እንደውም ሌሎች ከሚሰሩት መሰሪ ስራ የከፋ የሚሰሩ አሉ። እንግዲህ እዚህ ላይም ይህም ኃላፊነት ነው። ባለንበት ቦታ ሆነን የቅድስናን አካሄድ፣ የጽድቅን አካሄድ፣ የፍቅርን አካሄድ እንድናሳይ ማለት ነው። አገዛዝም እዛም ላይ ነው። ሌሎቹ ደግሞ በዚህ አይነት ኃላፊነት ገብቶ መስራት ኃጢአት አድርገው ይወስደዋል። በቅድስና ቤተክርስቲያን ደው ማንደፋፈር ያለባት በቅድስና የእግዚአብሔር ሰዎች ስጦታው ካላቸው የዚህ አይነት ዝንባሌ ካላቸው መጽሐፍ ቅዱሳዊ በሆነ መንገድ ገብተው እንደነ ዳዊት እንደነ ሙሴ ተጽዕኖ እንዲያደርጉ ነው። እነሱ ተጽዕኖ የማያደርጉ ከሆነ ሌላውን እግዚአብሔርን የማያውቁ ሰዎች ይገቡና አስተዳደሩን ይዘው ህዝቡን ይበድላሉ። እንዲያውም አሁን እኮ ይህንን የሚያደርጉ ሰዎች በዓለም ፖለቲካ ውስጥ አሁን በፖለቲካ ማለት የህዝብ አስተዳደር ነው፣ በዛ ውስጥ የሚገቡ ሰዎች ኃጢአተኞች እንደሆኑ ነው የሚታየው። የትክክል አይደለም። ከዚህም የተነሳ ሰዎች ክርስቲያኖች ወደዛ ለመግባት ያለመድፈር ነገር አለ። ገብተን ግን ኢየሱስን ክብር ማሳየት ይጠበቅብናል። ዓለም ግን ማንም አይደለም የሚገባው እዚህ ላይ ማድረግ የሚችል ልክ እንደነ ዳንኤል፣ ሚሳቅ፣ ሲድራቅ፣ አብደናጎ ለጌታ ክብር የቆረጡ ለህዝብም የቆረጡ እንደነ ዮሴፍ የመሳሰሉ ምስክርነታቸው የሚወጣ በቅድስና የሚያስተዳድሩ ታማኝ የሆኑ ቅን የሆኑ አዋቂ የሆኑ ዋጋውንም ለመክፈል የተዘጋጁ ራሳቸው ለሚያገኙት ክብርና ዝና ብለው የማይገቡ ማለት ነው። ዝናውና ክብሩ በህዝብ በዛ አይነት እስከገባ የማይቀር ነው። ግን እዚህ ላይ ሁለት አይነት ዝና ነው። ክፉና እጅግ በጣም መጥፎ ኢምፕሬሽን የሚሰጥ ዝና አለ። መጥፎ ነው እሱ። ይህ ፔንቴ ነው። ግን አይ እንዴት አይነት የከፋ ነው። ክርስቲያን ይባላል ግን የከፋ ነው አገዛዙ የሚባል ማለት ነው። ሙሰኛ ነው፣ አስመሳይ ነው እንዳይባል ማለት ነው። አንደ ጌታ ክብር ገብቶ ይዛ ልክ እንደነ ዳዊት በቅንነት የእግዚአብሔርን አመራር፣ የእግዚአብሔርን ጥበብ፣ የእግዚአብሔርን ክህሎት፣ የእግዚአብሔርን ክብር እያዩ የሚያስተዳድሩ ማለት ነው። እንደዚህ አይነት አገዛዝ ማለት ይህንን የሚጠቀልላል ማለት ነው። በድርጅቱም ውስጥ ያላብነት ሲሰጥ በፍጹም ታማኝነት እና በቅንነት ማገልገል ነው። ስምንተኛ የልዩ ልዩ አይነት ሊሳኖች፣ በሊሳኖች በተለይ በሊሳኖች መናገር ባለፈው ተናግሬያለሁ። እሱ ሌላ ስጦታ ነው። እንግዲህ እነዚህ ናቸው አሁን እነዚህ ከዚህ ጋር ያለውን ሁኔታ አሁን መጨረስ አይቻልም። በሚቀጥለው እንቀጥላለን ማለት ነው። ሁሉ ሐዋርያት ናቸውን ይላል። ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ሁሉስ ተአምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ነገር ግን የሚበልጠውን ጸጋ ስጦታ በብርቱ ፈልጉ። ሁሉም ከነዚህ አንድ ወይም ሁለት ስጦታ ይሰጣል። በሚያስፈልግበት ጊዜ በሌሎች በሌሉበት ቦታ እግዚአብሔር በተለየ መንገድ ጋር ለምሳሌ አስተማሪዎች፣ ሰባኪዎች፣ ሐዋርያት፣ ነቢያት ማለት ነው። ሐዋርያት ወንጌል ሰባኪዎች ወንጌልን በሚያገለግሉበት ጊዜ እግዚአብሔር በዛ ቦታ ሌላ ንን የሚያደርግ ከሌለ ጌታ በዛ በኩል ሊያደርግ ይችላል። ግን እያንዳንዱ ግን በዚህ ስጦታ ተለይቶ የሚያገለግል ሰው ከነዚህ ውስጥ አንዱ ወይም ሁለቱ ይሰጣል። ሁሉም ሁሉንም ሊሆን አይችልም። ቢሆን ደግሞ ኃላፊነቱን ተሸክሞ መወጣት ስለማይችል ማለት ነው። ባለፈው ትምህርት እንደጠቀስኩ በተሳካ ሁኔታ የምናደርገው በዛ በተሰጠን አገልግሎት በትጋት ስናገለግል ጥራት ባለው መንገድ፣ ጥራት ሲል ማለት ችግር በማይፈጥር መንገድ ማለት ነው። እንደገና በትጋት እናገለግላለን። የእግዚአብሔርንም ቤት መልክ እናገለግላለን። ጌታንም እናከብራለን ማለት ነው። እነዚህ ስጦታዎች ከሌሉ ደግሞ ይሄ ስጦታ የሌላት ቤተክርስቲያን የሞተች ደካማ ቤተክርስቲያን ናት የምትሆነው። ስንቃውም እንግዲህ ይህንን የእግዚአብሔርን ኃይል ነው የምንቃውመው። ስለዚህ ስጦታ እጅግ በጣም አስፈላጊ ነው። በሚቀጥለው ትምህርታችን በዚህ ርዕስ ላይ የቀሩትን ነጥቦች እናነሳለን። በእነዚህ ስጦታዎች እንግዲህ